ክፍል ሁለት ፕሮግራማችን አሁን ይጀምራል። በመጽሐፍ ታለም ፕሮግራማችን በብርሃኑ ሰርጾ የተደረሰውን የደርግ የእስራት ዘመን መጽሐፍ ትረካ ክፍል 3 እና 4 በተከታታይ እናሰማለን። ደራሲው በደርግ እስር ቤቶች በራሱና በሌሎች እስረኞች ላይ ይፈጸም የነበረውን ስየል ግፍ እና ሰቆቃ እንዲሁም ኑሮ በአይን እማኝነት የሚመሰክርበትና በውብ ቋንቋ የቀረበ መጽሐፍ ነው። በፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ ተዘጋጅቶ የተቀነባበረ ፕሮግራም የደርግ የእስራት ዘመን ከብርሃኑ ሰርጾ 2000 ዓመተ ምህረት ሰራናይ የነበሩና እንደልባቸው የሚፈልጉትን አይነት ሲጋራ በፍለጉት ሰዓት ሲያጨሱ የነበሩ እስረኞች የሚያጋጥማቸው ችግር ለ24 ሰዓት የተፈታቸውን ሲጋራ ማጣቃት ነበር። ታዲያ ይህንን ችግር ለማስወገድና ያላቸውን ሲጋራ ለማበራከት የሚጠቀሙበት ዘዴ በአንድ ጊዜ ሙሉ ሲጋራ ያለማጨስና ሲጋራን ጎርደው ላለማስቀመጥ ሲሉ የሚፈቱት ግንባር የሚባለው የሁለት አጫሾች ማህበር ነው። የሲጋራ ግንባር የሚሰራው እንደሚከተለው ነው። ሁለቱ አጫሾች ያላቸውን ሲጋራ አንድ ላይ አድርገው ባንደኛው ሐላፊነት ይቀመጥና ሁለቱም በሚስማሙበት ሰዓት አንድ ሲጋራ ለኩሰው አንደኛው ካጨሰ በኋላ ሁለተኛው ተቀብሎ የተረፈውን ማጨስ ነው። በእስር ቤቱ አነጋገር መወጋጋት ይባላል። አንዳንድ ጊዜ በግንባሩ መካከል ጭቅጭቅ ይነሳል። በአብዛኛው የጭቅጭቁ መነሻ ማ የመጨረሻውን የሲጋራ ክፍል ማጨስ እንዳለበት መስማማቱ ላይ ነበር። ሁለቱም የግንባሩ አባሎች ማጨስ የሚፈልጉት የሲጋራውን የመጨረሻ ክፍል ነው። የዚህ አይነት ችግር መፍትሄ የሚያገኘው የመጀመሪያውን ሲጋራ ሲያጨሱ አንዱ ከላይ አጨሶ ከነበረ ሁለተኛው ሲያጨሱ ደግሞ ሌላው ከላይ በማጨስ ነው። ሌላው ትዝ የሚለኝ ሲጋራውን እኩል በመካፈሉ ላይ ያለው መተራረን ነው። አንደኛው ማጨስ ጀምሮ ወደ ግማሹ አካባቢ ሲደርስ ሌላው አተኩሮ ሲጠብቀው ይቆይና በቃ ግማሹ ላይ ደርሰሃል ሲለው ምርኩዝ መሰለህ ገና ከጫፉ ዝቅ ሳይል አምጣ ምትለኝ ወይም ይህን የሚያህል ሲጋራ ወስደህ ተመርኩዘህ የእስር ቤቱን አጥር ልትዘልበት ነው እየተባባሉ የሚቀለዱትና የሚጫወቱት ነበር። የአንዳንድ አጫሾች ትልቁ ችግር ያንን ለ24 ሰዓት ተወጥኖ የተሰጣቸውን ሲጋራ የሚከተለው የጥየቃ ጊዜ ደርሶ ቤተሰብ ሌላ ሲጋራ እስኪያመጣልን ድረስ ማብቃቃት ያለመቻል ነበር። አንዳንዶቹ ብድር ይገባሉ፣ አንዳንዶቹ ደግሞ እስከሚከተለው ቀን ድረስ ለማብቃቃት ሲሉ አንዳንድ ጓደኞቻቸው ያስቀመጡትን ይወስዱባቸዋል። በተለይ ማታ ማታ እንቅልፍ እምቢ ብሏቸው አፍጠው የሚያመሹ እስረኞች ለነገ አንድ ሲጋራ አስቀርተው በጊዜ ከሚተኙ ጓደኞቻቸው ላይ መስረቅ የተለመደ ቀልድ ነበር። በዚህ ዙሪያ አንድ ትዝ የሚለኝን ነገር ላጫውታችሁ። አንድ ሁል ጊዜ በፕሮግራም በመኖሩ የታወቀና ዘወትር ለሚከተለው ቀን አንድ ሲጋራ የሚያሳድር ጓደኛችን እንደተለመደው አንድ ሲጋራ ለማግስቱ አስተርፎ በጊዜ ይተኛል። ሁሌ የሚያመሽ አንዱ ጓደኛችን ደግሞ ያለውን ሲጋራ ሁሉ ጨርሶ ሌሊት ሱሱ ሲበረታበት ሌላው ጓደኛችን እንደሚያሳድር እርግጠኛ ስለነበረ ቀስ ብሎ እንቅልፍ የወሰደው እስረኛ የሰቀለው ኮቱን ሲፈች አንድም ሳይቀር አንድ ባንድ ምንጥር አድርጎ ይበረብርና ምንም ሲጋራ አጥቶ ያ ጓደኛችን እንዴት ያለወትረው አንድ ሲጋራ አለማሳደሩ ገርሞት ነገሩን ትቶት የሲጋራ ሱሱ እንደተጠናወተው ሳያረካው ይተኛል። በማግስቱ ጠዋት ያ ዘወትር ሲጋራ የሚያሳደረው ጓደኛችን ቁርሳችንን ከበላን በኋላ ብድግ ብሎ ሁላችንም እንድንሰማው ጮክ ብሎ እስቲ የጠዋት ሲጋራዬን ልዝናናባት ብሎ ተናግሮ ብድግ ሲል ማታ ኪሱን በርብሮ ያጣው ጓደኛችን ምንም ሲጋራ እንደሌለው እርግጠኛ ሆኖ አትልፋ እባክህ ምንም ሲጋራ የለህም ማታ ልወስድብህ ፈልጌ አላገኘሁም ሲለው ግድ የለህም አለኝ ብሎ ወደ ራሱ ኮት መሄዱን ትቶ ማታ ሲጋራውን ሊሰርቀው የሞከረው ጓደኛችን ወደ ሰቀለው ኮት ሂዶ አንስቶ ከደረት ኪሱ ውስጥ አንድ ሲጋራ አውጥቶ ማጨስ ጀመረ። በነገሩ በጣም ተገርመን ሳለን ስለ ጉዳዩ ሲያስረዳ የትም ቦታ በደብቀው ፈልጎ ሊያገኘው ይችል ነበር፣ ግን የፈለገው ቢሆን መቼም ራሱ ሲጋራ እንዳልተረፈውና ኪሱ ውስጥ እንደሌለ እርግጠኛ ስለሆነና ስለሚያውቅ በምንም አይነት ሁኔታ የራሱን ኪስ እንደማይፈትሽ ስለማውቅ ሲጋራዬን ለመደበቅ ምርጥ ቦታ ሆኖ ያገኘሁት የሌባውን የራሱን ኪስ ነው ብሎ አስቆበታል። ከዚያ በኋላ ብዙ ማታ ማታ ሲጋራ ሊሰርቁ የሚንጎዳጎዱ ልጆች መጀመሪያ የሚፈትሹት የራሳቸውን ኪስ ነበር። በመጀመሪያ ወታደር ፖሊስ እስር ቤት የታሰርን ጊዜ ከእስር ክፍላችን ውጭ ለማሳለፍ በቀን የሚፈቀድልን ጊዜ ጠዋት 30 ደቂቃ፣ ከሰዓት በኋላ ደግሞ 30 ደቂቃ፣ በድምሩ በቀን 1 ሰዓት ብቻ ነበር። ከስድስት ወራት በኋላ ግን ሁኔታው ተሻሽሎ ጠዋት 45 ደቂቃ፣ ከሰዓት በኋላ 45 ደቂቃ፣ በድምሩ በቀን 1 ሰዓት ተኩል ሆነ። ከፍ ሲል እንደገለጽኩት የወታደር ፖሊስ እስር ቤት የተዘጋጀው ለስነ ስርዓት እስረኞች ስለሆነና በስነ ስርዓት ቅጣት ደግሞ ረጅሙ የእስር ጊዜ 45 ቀናት ብቻ ስለሆነ የኛ አንድ አመት በላይ እዚህ አስር ቤት መቆየት ብዙዎቹ በጣም ያስደነቀና ያሳዘነ ነበር። በተለይ አንዳንድ በተደጋጋሚ ስነ ስርዓት ተላልፈው እስራት ተፈርዶባቸው የሚመጡ ወታደሮች እነሱ እስራት ተፈርዶባቸው የእስራቱን ጊዜያቸውን ጨርሰው ተፈተው እንደገና ሌላ የስነ ስርዓት ጉድለት ፈጽመው ተከሰው ሌላ የእስራት ፍርድ ተፈርዶባቸው ተመልሰው ሲመጡና እዚያ ያገኙን የዚያን ያህል ጊዜ መቆየታችን በጣም ያሳዝናቸው ነበር። እኛም ሁሌ አዲስ የስነ ስርዓት እስረኞች እየመጡና ቅጣታቸውን እየጨረሱ በመሄድ ሲፈራረቁብን እዚያ የቆየነው ጊዜ ረጅምነት በጣም ይሰማን ነበር። የእስር ቤቱ ጠባቂዎች እስረኞች ምንም እንኳ እርስ በርሳችን ተዛዝነንና ተደጋግፈን ለመኖር የተቻለንን ያህል ብንሞክርም ከኛ ቁጥጥር ውጪ የሆነው የእስር ቤቱ ጠባቂዎች ባህሪ አንዱና ዋናው የእስረኞች ችግር ነበር። በአብዛኛው ጠባቂዎቹ አዛኞች ሲሆኑ፣ አንዳንዶቹ ግን ውሃ ቀጠነ ብለው ሰበብ ፈልገው እስረኛውን ማጉላላት፣ ከዚያችው የ45 ደቂቃ ረፍት ላይ ቀንሰው ያለ ጊዜው እስር ክፍል መመለስ፣ የፖለቲካ እስረኞቹን ልክ እንደ የስነ ስርዓት እስረኛ ወታደራዊ ተኛ ተነስ ቅጣት መቅጣት በጣም የሚያስደስታቸው ነበሩ። በተለይ አንድ የአምሳ አለቃ ነበረ። እሱ ተረኛ የሆነ ቀን የእስረኛው ህይወት ያችን ህይወት ሆነችና የመከራ ነበር የሚሆነው። በዚህ የአምሳ አለቃ አመለካከት የ45 ደቂቃው እረፍት የተፈቀደው ለእረፍት ብቻ ሳይሆን ለመጸዳጃ ጭምር ስለሆነ ሁሉም የፖለቲካ እስረኛ በዚሁ ጊዜ ውስጥ እረፍቱንም መጸዳዳቱንም መጨረስ አለበት ብሎ ስለሚያምን በሱ ተራ ቀን በደንብ እንኳ ፀሐይ ሳንሞቅ ነበር የምንውለው። ሲፈልግ ከእረፍት የመውጫ ሰዓታችን 5 እና 10 ደቂቃ ዘግይቶ ይከፍትልንና ሰዓት አልፎብናል ስንለው በእኔ ሰዓት ነው እንጂ በእናንተ ሰዓት አይደለም የምሰራው ይላል። ግን እንድንገባ ሊያዘን ሲፈልግ ከኛ ሰዓት ጠይቆ ነበር ግቡ የሚላል። በተለይ ብዙ ወጣቶች የነበሩበትን 19 ቁጥር እስር ክፍል በጣም ነበር የሚያጠቃው። አንድ ቀን በሱ ተራ የረፍት መውጫ ሰዓት ከደረሰ በኋላ በሩ ሳይከፈት ስለቀረ በሩ እንዲከፈትላቸው ያንኳኳሉ። ከዚያ የአምሳ አለቃ ይመጣና ለምን እንዳንኳኩና ያንኳኳው ማን እንደሆነ ይጠይቃቸዋል። ያንኳኩት ሰዓት ስለደረሰና ሳይከፈትላቸው ስለቀረ እንደሆነና ያንኳኩትም ሁሉም መሆናቸውን ይነግሩታል። ከዚያ ተመልሶ ሂዶ አንድ 4 ወታደሮች አስከትሎ መጥቶ በ4 ወታደሮች አጃቢነት ልጆቹን በሙሉ ከእስር ክፍላቸው አስወጥቶ የረፍቱን ሰዓት በሙሉ ተኛ ተነስ የወታደር ቅጣት ሲቀጣቸው ቆይቶ የረፍቱ ሰዓት ሲያልቅ ወደ እስር ክፍላቸው መልሷቸዋል። ይህ የአምሳ አለቃ እንደዚሁ እንደለመደው አንድ ቀን አንዱን ጓደኛችንን ሻምበል ነው ሌሎቹ ፈጥነው ሲገቡ አንተ ወደ ኋላ ቀርተሃልና ወታደራዊ ቅጣት ትቀጣለህ ይለዋል። መኮንኑ በጨዋ መንፈስ እያየኸኝ ነው፣ ጫማዬን ጭቃ ነክቶ ስለነበረ ከነ ጭቃው ወደ ክፍል ላለመግባት ጭቃውን ሳስለቅቅ ነው የቆየሁትና ለምንድን ነው የምቀጣው ብሎ ሲጠይቀው አጥጋቢ ምክንያት አይደለምና እቀጣሃለሁ አለና ወታደራዊ ትዕዛዙን ወደፊት ሂድ ተኛ ተነስ እያለ ሲያጎደጉደው ሻምበሉ ዝም ብሎ እጁን አጣምሮ ቆሞ ይመለከተው ጀመር። የአምሳ አለቃው ትዕዛዙ ተግባራዊ ባለመሆኑ ተናዶ ወደ ሻምበሉ ጠጋ ሲል ሻምበሉ ፈንጠር ብሎ ራሱን ለመከላከል በሚያመች ሁኔታ ይቆምና ካሁን በኋላ እንዳትጠጋኝ ይለዋል። የዚህ ጊዜ የአምሳ አለቃው እስረኞች አመፁ ይልና የመቶ አለቃውን በአስቸኳይ ሲያስጠራ የመቶ አለቃውም ደንግጦ ስለነበር ከቢሮው ሲወጣ ለሚያገኘው አንድ አምሳ አለቃ በአስቸኳይ ለእስር ቤቱ ኃላፊ እንዲነግራቸው ልኮ ሁለቱም ሻለቃውም የመቶ አለቃውም 2 ደቂቃ ባልሞላ ጊዜ ውስጥ ተከታትለው ይደርሳሉ። ሲደርሱ ያዩት ነገር ቢኖር የአምሳ አለቃው ከ4 ወታደሮቹ ጋር ከሻምበሉ ጋር ተፋጠው ቆመው እንጂ ሌላ ግርግር አልነበረም። ወዲያው ሁላችንም ወደ እስር ክፍላችን እንድንገባ ተደረገና ሻምበል ብቻ ውጪ ቀረ። ከአንድ 10 ደቂቃዎች በኋላ የእስር ቤቱ በሮች ተከፈቱና የሰው ቤቱ ኃላፊ በጠቅላላ የፖለቲካ እስረኞችን ለማነጋገር እንደሚፈልጉ ተነገረልና ውጭ ወጥተን ሜዳ ላይ ተሰበሰብ። ሻለቃው ጥሩ ስርዓት ያለው ቆፍጠን ያለ ወጣት መኮንን ሲሆን ደረቱ ላይ ያለው የአየር ወለድ ክንፍ በደንብ እንዲታይለት የሚፈልግ ይመስል ደረቱን ወደ ውጪ ወጣ አድርጎ ነው የሚቆመው። ረዘም ብሎ ቀጠን ያለው ቁመናውና ዘወትር የሚያደርገው ጥቁር የፀሐይ መነጽር ውበት ሰጥተውታል። ፈገግ ብሎ እንደምን አደራችሁ ብሎ ጥሩ ወታደራዊ ሰላምታ ሰጠንና እኔ እንኳ በዚህ ሁኔታ ተከሳችሁ አልነበረም ላነጋግራችሁ የፈለግኩት፣ ግን ጊዜ ስላላመቸኝ አላነጋገርኳችሁም። አሁን የግድ ስለሆነ ጊዜ አግኝቻለሁ ብሎ ሀቅ አለና እዚያ ያለነው የፖለቲካ እስረኞች የወታደር ፖሊስ እስር ቤት እስረኞች ሳንሆን የተቋቋመው የመርማሪ ቡድን እስር ቤቱን ስለሚጠቀምበት በአደራ የተቀመጥ እንደሆንና እዚህ እስር ቤትም እስካለን ድረስ የእስር ቤቱን ደንብና ስርዓት ማክበር እንዳለብንና ብዙዎቻችንም ከፍተኛ ኃላፊነት ላይ የነበርን ስለነበር ይህንን ለእኛ ማሳሰብ እንደማያስፈልግ ነግሮን ጥያቄ እንዳለን እንድንጠይቅ ጋበዘን። ከዚያ ከመካከላችን አንዱ የመቶ አለቃ እስረኛ እጁን አውጥቶ እኛ የፖለቲካ እስረኞች እንጂ የሥነ ሥርዓት እስረኞች አይደለንም፣ ከዚህም በተጨማሪ የሥነ ሥርዓት እስረኛ ብንሆን እንኳ መኮንኖች ስለሆንን እንደ ወታደር ወይም የበታችሁን ወታደራዊ ቅጣት ተኛ ተነስ መቀጣት እንደሌለብን ጌታዬ የሚያውቁት ይመስለኛል። ነገር ግን ይሄ የአምሳ አለቃ ይህንን ሕግ እየጣሰ በሙሉ የፖለቲካ እስረኞችን ወታደራዊ ቅጣት ይቀጣል። ደግሞ በጥርጣሬ ታሰርን እንጂ ወንጀለኞች አይደለንም። አንድ ቀን ወደ እናት ክፍላችን ተመልሰን አንድ የሥራ መስክ ላይ የምንሰማራ ሰዎች ስለሆንን እንደዚህ አይነት ሕገወጥ ተግባር ሲፈጸምብን አይገባም ብሎ ማስፈራሪያም ማስጠንቀቂያ መሰል አቤቱታ አቀረበ። በዚህ ጊዜ ሻለቃው ዘወር ብሎ የመቶ አለቃውን ወታደራዊ ቅጣት እንደሚቀጡ ታውቃለህ እንዴ ብሎ ሲጠይቀው፣ ምንም እንኳን የመቶ አለቃው ዘወትር በግቢ ውስጥ ሲዘዋወር የሚያየው ነገር ቢሆንም አላውቅም ጌታዬ ብሎ ሽምጥጥ አድርጎ ካደ። ከዚህ ጊዜ በኋላ የአምሳ አለቃው እዚያው እኛው ፊት እኛ የፖለቲካ እስረኞች ስለሆንን ወታደራዊ ቅጣት መቅጣት እንደማይችልና የሚያስቸግረው እስረኛ ቢኖር ሪፖርት እንዲያደርግና በመርማሪ ቡድን በኩል እርምጃ እንደሚወሰድ ተነግሮት እኛም እዚህ እስር ቤት እስካለን ድረስ የእስር ቤቱን ሕጎች እንድናከብር ምክር ተሰጥቶን ስብሰባው አበቃ። ከዚያ ቀን ጀምሮ ወታደራዊ ቅጣት በፖለቲካ እስረኞች ላይ መፈጸሙ ቀረ። ምንም እንኳ አንዳንዶቹ ጠባቂዎች የመርዳት ፍላጎት ቢኖራቸውም ስርዓቱ ራሱ አንዱ በሌላው ላይ እንዲሰልል ተደርጎ የተዋቀረ ስለሆነ ተፈራርተው ነበር የሚኖሩት። ማንም ወታደር አንድን እስረኛ ብቻውን ማነጋገር አይፈቀድለትም ነበር። የመቶ አለቃው ሲመጣ የአምሳ አለቃውን እማኝ አስከትሎ፣ የአምሳ አለቃው ሲመጣ ደግሞ የአስር አለቃውን እማኝ አስከትሎ፣ የአስር አለቃውም ቢሆን አንድ ወታደር አስከትሎ ነው እንጂ ማንም ጠባቂ ብቻውን እስረኛ ማነጋገር አይፈቀድለትም ነበር። በወታደር ፖሊስ እስር ቤት ሌላው እስረኞችን በማጉላላትና በማመናጨቅ የታወቀው የክሊኒኩ ሰራተኛ የነበረው የአስር አለቃ ነበር። የአስር አለቃው በኋላ ለመረዳት እንደቻልነው በሚኖርበት ቀበሌ አካባቢ ተመራጭ ስለነበረ በተለይ የኢሃፓ አባላት በሆነው ላይ ከፍተኛ ጥላቻ ነበረው። ለምርመራ ተወስደው ተገርፈው የሚመለሱ እስረኞች ቁስላቸውን ለመታከም ወደ ክሊኒክ ሲሄዱ እስረኞቹ ባሉበትና እየሰሙት በስንት የውጭ ምንዛሪ የሚመጣ መድኃኒት ለጦሩ መዋል ሲገባው እንዴት ጸረ አብዮተኞች ይታከሙበታል እያለ ይማረር ነበር። በተለይ አንድ ጓደኛችን ደርግ ምርመራ ክፍል ተወስዶ በጣም ተደብድቦ ቁስሉ ጋንግሪን ፈጥሮ መጥፎ ሽታ የነበረውና ከመደበኛው የቁስል መሸፈንና አጠባ በተጨማሪ መርፌ ሁሉ መወጋት ስለነበረበት በየቀኑ ሁለት ቀኑ ክሊኒክ ይሄድ ነበር። የአስር አለቃው የቁስሉን ሽፋን ሲያነሳለት ሆን ብሎ ከማሰቃየቱ ሌላ አንድ ቀን ይህንን ጸረ አብዮተኛ በአስር ሳንቲም ገመድ ሸምቆ ገሎ እንደመገላገል በየቀኑ የእሱን የተላ ቁስል ሲያሳጥቡኝና መርፌ ሲያፈጉኝ ይውላሉ ብሎ ከሕክምና ሙያው ውጭ ፍለፊቱ ተናግሮታል። ይህ በድብደባ ተዘቃይቶ ከአስር አለቃው እንዲህ አይነት ማመናጨቅ ይደርስበት የነበረ እስረኛ ከእስር ቤት ከወጣ በኋላ የሕክምና ሙያ አጥንቶ ኢትዮጵያ ውስጥ ሲያገለግል ከቆየ በኋላ አሁን ወደ አሜሪካ ሄዶ አንድ ታዋቂ ሆስፒታል ውስጥ ኮንሰልታንት ሆኖ ያገለግላል። ታዲያ በአንድ አጋጣሚ ከብዙ ዘመናት በኋላ ለስብሰባ ወደ ለንደን መጥቶ ተገናኝተን ስለ እስር ቤት ህይወታችን አስታውሰን ስንጫወት አንተም እንዳስተራለቃ በሽተኞችን ታመናጭቃለህ ወይ ብየው ነገሩ በጣም አስቆታል። ብዙ በመርማሪዎች ተደብድበው የቆሰሉና ህክምና የሚያስፈልጋቸው ሰዎች የአስተራለቃውን ንግግር በመጥራት ክሊኒክ ሳይሄዱ ቁስላቸው በሙቆሃ እና በሳሙና በማጠብና አንዳንድ ጊዜም ለሌላ ህመም አንቲባዮቲክ ከታዘዘላቸው እስረኞች ላይ አምፒሲሊን ወስደው ከላይ ያለውን ሽፋኑን ተፍተው ዱቄቱን ቁስላቸው ላይ በመደምደም ራሳቸውን እያከሙ አድነዋል። አንዳንዶቹ ጠባቂዎች በአንድ በኩል ለእስረኞቹ ሲያዝኑ፣ በሌላ በኩል ደግሞ የሚሰጣቸው ጥብቅ መመሪያ ስለሚያስፈራቸው በሁለቱ አጣብቂኝ መካከል ገብተው ግራ ሲጋቡ ይታዩ ነበር። ከሁሉም የማይረሱኝ አንድ በእድሜ ገፋ ያሉ የአባትነት መልክና ባህሪ የሚታይባቸው የአምሳ አለቃ ነበሩ። እኚህ የአምሳ አለቃ የሴቶች ልጆች አባት ሳይሆኑ አይቀሩም፣ በተለይ ለሴቶች እስረኞች በጣም ነበር የሚያዝኑት። ሴቶቹ እስረኞች ጠባያቸውን ስላወቁ ብዙ ጉዳዮችን ለማስፈጸም የሚሞክሩት በሳቸው ተረኝነት ጊዜ ነበር። ታዲያ ደግነታቸውና ርህሩህነታቸው በሌሎች ወታደሮች ዘንድ እንዳይታወቅባቸው በተቻላቸው መጠን ኮስተራና ቁጡ ለመምሰል ይሞክራሉ። ገና ከመነሻው አንድ እስረኛ ቀረብ ብሎ የአምሳ አለቃ ሲላቸው ቆጣ ብለው ጥያቄው ምን እንደሆነ ሳይሰሙ እንኳን አይቻልም ብያለሁ አይቻልም ይላሉ። ከዚያ እስረኛው አስተዛዝኖ ጉዳዩን ለማስረዳት ምን መሰለው የአምሳ አለቃ ሲላቸው ምንም አይመስለኝም አይቻልም ብለው ሄድ ይሉና ተመልሰው ይመጡና ምንድነው ግን ይላሉ አላስችል ይላቸውና። በማንኛውም ጊዜ እስረኛ ሲጠራቸው የሚመልሱት መልስ ጥያቄውን እንኳን ሳይሰሙ አይቻልም የሚለውን መልስ ሲሆን በዚያው ጸንተው መቆየት አልሆነላቸው ይልና ግን ምንድነው ብለው ነበር የሚጠይቁት። በእሳቸው ተራቀን የሚቆለፍብን የኮሪደሩ በር ብቻ ሲሆን የየክፍላችን በር ክፍት ስለሚሆን እስረኞች ከየክፍሉ የመገናኘትና የመቀየጥ እድል ነበረን። ብዙዎቻችን ተሳትፏችን ከፍና ዝቅ ይበል እንጂ የተያዝነው በኢህአፓ አባልነታችን ሲሆን አልፎ አልፎ ግን ምንም አይነት የፖለቲካ ተሳትፎ ሳይኖራቸው ከድርጅት አባሎች ጋር በመታየታቸውና በመተዋወቃቸው ወይም ባነጋገራቸው የኢህአፓ ደጋፊዎች መስለው በመታየታቸው ብቻ የታሰሩም ነበሩ። ታዲያ በእነዚህ በሁለቱ አይነት እስረኞች መካከል ስለ ታስሮ መቆየትና መሰቃየት ያለው ግምት በጣም የተለያየ ነበር። በኢህአፓ አባልነታቸው የታሰሩት ገና ድርጅቱን ሲቀላቀሉ ከተያያዙ ስቃይ፣ ድብደባና ብሎም ሞት ሊደርስባቸው እንደሚችል ስለሚያውቁ ለሁሉም የተዘጋጁ ሲሆኑ ምንም አይነት የፖለቲካ ተሳትፎ ሳይኖራቸው የታሰሩት ግን ምንም ያጠፋነው ነገር የለም ብለው ስለሚያምኑ በማንኛውም ጊዜ ዘብ መጥቶ ስማቸውን ጠርቶ ውጡ የሚላቸው ስለሚመስላቸው ቀኑን ሙሉ የእስር ቤቱ በር ሲከፈትና ሲዘጋ እንደጓጉ ይውላሉ። የዋህ ሆነው ያልተረዱት ነገር ቢኖር አንድ ጊዜ በስህተትም ሆነ ተብሎ አንድ ሰው እስር ቤት ከገባ ጉዳዩን አጣርቶ ለመልቀቅ በተለይ በደርግ ዘመን እድለኛ ከሆኑና አስታዋሽ ዘመድና ወገን ካለ ወራት፣ ያለበለዚያ ግን ዓመታት መታሰር እንዳለ፣ አንዳንዴም ሁኔታዎች ከተበላሹ በስህተት መገደልም እንደሚኖር ነበር። ቶሎ የመፈታት ጉጉት ሲመጣ ትዝ የሚለኝ አንድ የኢትዮጵያ አየር መንገድ ውስጥ ይሠራ የነበረና እንደዚሁ ያለምንም የፖለቲካ ተሳትፎ አልፎ አልፎ ስብሰባ ላይ ብቻ በሚሰነዝረው አስተያየት የኢህአፓ አባል ሳይሆን አይቀርም ብለው የጠረጠሩት ካድሬዎች ጠቁመውበት የታሰረ ወጣት ነው። ወጣቱ የታሰረው አርብ ቀን ከጠዋቱ ወደ 5 ሰዓት ገደማ ሲሆን እስር ቤት ከገባበት ሰዓት ጀምሮ በ5ና 10 ደቂቃ ልዩነት የእጁን ሰዓት ደጋግሞ እየተመለከተ ሰዓቱ መሄዱ ይረበሻል። ዘቦቹ ለተለያየ ጉዳዮች እስር ቤቱን ክፍሎች የከፈቱ እንደሆን ከተቀመጠበት ዘሎ ይነሳና ቶሎ ብሎ ወደ በሩ ተጠግቶ ዘቡ የሚያነጋግረው ይመስለውና ይጠብቃል። ወደ ከታት ባላማ መረበሹ ባሰበተና ጭራሽ በሩን አንኳኩቶ ፈረኛ ዘርከፍቶ ምን እንደተፈጠረ ሲጠይቅ በጣም ብርቱ ጉዳይ ስላለኝ የመታለቃውን መነጋገር እፈልጋለሁ ብሎ ጥያቄ ሲያቀርብ የወታደር ቤት የሰልጣን ተዋረድ ደግሞ የዋዛ ስላልሆነ በመጀመሪያ ያስተላለቀው ቀጥሎ አምሳለቃው ማወቅ ስለሚፈልጉ ተራ በተራ ይጠይቁታል። እሱም ምንም አይነት ፖለቲካ ውስጥ እንደሌለበትና ዛሬ ደግሞ በጭራሽ ሊቀርበት የማይችለው የሞት ቀጠሮ ስላለው አሁኑኑ ላሰረው ሰው ነግረውለት እንዲፈታ መወትወት ይጀምራል። ዞቻችን የእስራትን ውጣ ውረድና አንድ ጊዜ ከታሰሩ መፈታት እንዲህ ቀልድ እንዳልሆነ ከሙያችንም ከልምዳችንም የምናውቀው ሁሉ በየዋህነቱ ስንስቅበት፣ አንዳንዶቻችን ደግሞ አዘንለት። ሁኔታውን አይተን ለምን እንደዚያ እንደተጨነቀ ብንጠይቀው ከብዙ ጊዜ የደጅ ጥናት በኋላ አዲስ የያዛት የሴት ወዳጁ ጋርፍሬንዱ የዚያን ዕለት በአስራአንድ ሰዓት ከስራ ሲወጣ እንዲገናኙ ለመጀመሪያ ጊዜ ቀጠሮ ፈታው ነበር። ይህንን ስንሰማማ የቱን ያህል የደርግ መርማሪዎችን ልብ ጨካኝነት ባለማወቁ ብዙዎቻችን ስንስቅበት፣ ሌሎች ደግሞ በየዋህነቱ አዘኑለት። አንዴ ከታሰሩ በኋላ እንኳንስ ከገርፍሬንድ ጋር ቀጠሮና የዚያን ዕለት ሰርጉ ቢሆን እንኳን ቆብ እንደማይሰጣቸው አላወቀ። እንደማያልፍ የለ ያ ሰዓት አለፈ። ወጣቱ ግን ከዚያ በኋላ ንጹህነቱ በአንድ ዓመት ተኩል ውስጥ ተጣርቶ በነፃ ተለቀቀ። አንዱን ዓመት ተኩል ሙሉ ግን ጓደኞቹ በአንድ አጋጣሚ ሰዓቱን ከተመለከተ ምን ነው የቀጠሮ ሰዓት የደረሰ እያሉ ያሾፉበት ነበር። የወታደር ፖሊስ እስር ቤት ኑሮ ብዙዎቻችን ገና መታሰራችን ስለነበርና ቤተሰብም ገና አልሰለቸና ጉልበቱም አልደከመ ስለነበር በምግብና በሲጋራ በኩል እምብዛም ችግርና ጥረት አልነበረብንም። ከዚህም ሌላ አብረን የታሰርነው በሙሉ አንድ አይነት የፖለቲካ አመለካከት የነበረን ሰዎች ስለነበር መተዛዘንና መደጋገፍ የተሞላ ነበር። ጊዜው እየረዘመ ሲሄድ ግን በተለይ ውጭ ላሉት ዘመዶቻችን ሸክሙ እየከበዳቸው ሄደ። በተለይ ከአንድ ቤተሰብ ውስጥ ወታደር ፖሊስ እስር ቤት አራት ልጆች አራተኛ ክፍለ ጦር እስር ቤት አንድ ወንድማቸውና ከርቸሌ ደግሞ አንድ ልጅ የታሰረባቸውና ሶስቱም ቦታ ስንቅ ማንቅረብ ነበረባቸው። ብዙዎቹ ልጆች የነበሩት ወታደር ፖሊስ እስር ቤት ስለነበር ወደኛ የሚመጣው ሳህንም አንዳንድ ጊዜ ሶስት አንዳንዴም ሁለት ሆኖ የሳህኑ መጠንም በጣም ትልልቅ ነበር። ጊዜው እየረዘመ ሲሄድ አቅሙም ገንዘቡም አነሳቸው መሰለኝ፣ የሳህኑ ብዛትም መጠኑም እየቀነሰ መሄድ ጀመረ። አንድ ቀን አንደኛው ልጃቸው ከቤታቸው የመጣችውን ትንሽ ሳህን በአንድ እጁ ልክ እንደ ቅርጫት ኳስ ሲያዛትና ጠጋ ብሎኝ አየሃት የእኛም ቤት ሳህን እንደ መንግስት እየከሰመች እንደሄደች ብሎ ሳህኗን በወቅቱ ከነበረው The Withering Away of the State ከሚለው የፖለቲካ ቀመር ጋር አያይዞ የሐዘን ፈገግታ ፈገግ አሰኝቶኛል። የወታደር ፖሊስ እስር ቤት ውስጥ ከፖለቲካ እስረኞቹ በተጨማሪ የሥነ ሥርዓት እስረኞች ስለነበሩ ዘቦቹ ደህና የሆኑ ጊዜ ከሥነ ሥርዓት እስረኞች አንዳንድ መጽሐፍ መዋጥ ይቻል ነበር። ግን አንድ መጽሐፍ እዚያ ሁሉ እስረኛ መካከል ገብታ መዳረሱ በጣም አስቸጋሪ ነበር። አንዳንዶቻችን ፕሮግራም አውጥተን በሽፍት እናነባት ነበር። በተለይ አንድ መጽሐፍ አንድ የሥነ ሥርዓት እስረኛ የነበረ መኮንን እስራቱን ጨርሶ ሲወጣ በስጦታ መልክ ጥሎልን ሂዶ ስለነበር ያንን መጽሐፍ ያላነበበ እስረኛ እኛ ክፍል ውስጥ አልነበረም። ወደ መጨረሻ አካባቢ መጽሐፉ ብዙ ከመተሻሸቱ የተነሳ ተገነጣጥሎ ስለነበር እያንዳንዳችን የማንበብ ሱሳችንን ለመወጣት ያህል ያገኘነውም 10ም ሆነ 15 ገጽ ግልጻይ ተከፋፍለን እናነበው ነበር። ፍራፍሬ ወይም ልብስ ተጠቅልሎበት የመጣ ቁራጭ ጋዜጣ በስህተት ተገባማ ትልቅ ነገር ነበር። አንዳንድ ዘቦች በጣም ጥብቅ ስለሆኑ ማንኛውም ለእስረኛ የሚገባ ነገር በልሙጥ ወረቀት ካልሆነ በስተቀር እላዩ ላይ በምንም ቋንቋ በተጻፈበት ወረቀት ከተጠቀለለ ወረቀቱን እንዳይገባ ያደርጉ ነበር። ክፍል አራት የደርግ የምርመራ ክፍል በፖለቲካ እስረኝነት ተይዤ በተቋቋመው ቡድን የሚደረግብኝን ምርመራዬን ከጨረስኩ 11 ወራት በላይ ሆነኝ። ከዛሬ ነገ አንድ አይነት ውሳኔ አገኝ ይሆናል ብዬ በመጓጓበት ጊዜ አንድ ቀን ያላሰብኩት ዱብ ዕዳ ወረደብኝ። ከደርግ ምርመራ ክፍል እስረኛ የሚወስዱ መርማሪዎች ከቀኑ 8 ሰዓት አካባቢ መጥተው የኔና የአንድ ጓደኛዬ ስም ተጠራ። የእኛን ምርመራ ያጠራው ቡድን ተጠሪነቱ ለደርግ ምርመራ ክፍል ስላልነበረና ስራውን ፈጽሞና መዛግብቱን ሁሉ ለውሳኔ አቅርቦ ከተበተነ ብዙ ወራት ስላለፈው ከደርግ ምርመራ ክፍል በመጡ መርማሪዎች መጠራታችን ለደርግ እንዳልሆነ ስለተረዳ ነው። ሁሉም እስረኛ እንደሚያደርገው ለሌላው ቅርብ ጓደኛችን አብላችንን የጋብቻ ቀለበታችንንና የእጅ ሰዓታችንን የመውጣት እድል ካጋጠመው ለቤተሰቦቻችን በማስታወሻነት እንዲሰጣቸው አስረክበነው አንዳንድ አሮጌ ጋቢ ትከሻችን ላይ ጣል አድርገን ለጠላ ጫማችንን ተጫምተን ጓደኞቻችንን ተሰነባብተን ወጣን። ማንኛውም የወታደር ፖሊስ እስር ቤት እስረኛ ከደርግ ምርመራ ክፍል በመጡ መርማሪዎች ሲጠራ ይዞ የሚሄደው ጋቢ በእስረኛው ዘንድ መከፈኛ ተብሎ ሲታወቅ መቼም ለሬሳ መጠቅለያ እንጂ ለአደባባይ ሁሉ ስለማያገለግል ብዙ ጊዜ አሮጌውን ጋቢ ነው መርጦ የሚሄደው። አንዳንዶቹ ጓደኞቻችን በቃ ልትፈቱ ነው የተጠራችሁት ብለው ሊያጽናኑን ቢሞክሩም ሁለታችንም ከመታሰራችን በፊት ከነበርንበት የሥራ ኃላፊነት አንጻር መገደል ቢቀርልን እንኳ በእንደዚህ በአንድ ዓመት ጊዜ ውስጥ ልንፈታ እንደማንችል በግልጽ እናውቀው ስለነበር መፈታት የሚባል ነገር በአእምሮዬም አልመጣም ነበር። በተለይም ባለቤቴ አንድ ጊዜ በድብቅ ባስተላለፈችልኝ መልእክት ቁጤን አሳውቃኛለች። ነገሩ እንዲህ ነው። ባለቤቴ ከታሰርኩ በኋላ ማንኛውም የቤተሰቡ አባል የታሰረበት ሰው በደርግ ዘመን እንደሚያደርገው ሁሉ እንድፈታላት ለመጠየቅ ሌተና ኮሎኔል ተስፋዬ ወልደ ስላሴ ዘንድ በጓደኞች አማካይነት የመቅረብ እድል ታገኝና እንባዋን እያፈሰሰች እንድፈታላት ትለምናቸዋለች። እሳቸውም የቅርብ አለቃዬ ስለነበሩና ከመታሰሬም በፊት በስራቸው ትሰራ ስለነበርና ባለቤትንም ያውቋት ስለነበር አባብለው ዝም ካሰኟት በኋላ ከነበረበት የሥራ ኃላፊነት አንጻር እርምጃ ሊወሰድበት የሚገባ ሰው ነበር። ለምን አልሞተም ብለሽ ነው የምታለቅሽው? አሁን ሞት የለበትም ግን ትንሽ ጊዜ ታስሮ ይቆያል እንዳሏት አውቅ ስለነበር ለምን እንደተጠራን እያሰላሰል ከደርግ ምርመራ ክፍል ወደ መጣችው ኩምቢ ቮልክስዋገን ገባል። ደርግ ምርመራ ክፍል እንደደረስ በስተግራ ጥግ ካለችው ጠባብ እስር ክፍል አስገቡን። አንድ 10 የሚሆኑ እስረኞች ነበሩ። እንደ ሌሎቹ እስር ቤቶች ምግብ የመጣበት ዕቃና ፍራሽ ስለሌለበት ክፍሉ ጭር ያለ ነው። ብዙ እስረኛ ኩርምት ብሎ ነው የተቀመጠው። አንዳንዶቹ የተገረፉት እግራቸው እንዲነፍስበት ለመከፍተኛ ብለው ካመጡትና ብዙ ጊዜ እዚያ አቧራ ላይ ይተሻሽ በመቆየቱ ከነጭነቱ ይልቅ ይበልጥ የቡና አይነት ቀለም ከሚቀርብ አሮጌ ጋቢያቸው ውጭ ዘርግተውታል። የግማሾቹ ደምቶ ደሙ ላዩ ላይ ደርቋል። የአንዳንዶቹ ደግሞ ከተገረፉ በኋላ ደም ስላልወጣው ንርት ብሎ አብጧል። ብዙዎቹ ወጣቶች ሲሆኑ አንዳንድ በሙሉ ዕድሜ ላይ የሚገኙ እስረኞችም አብረዋቸው አሉ። በዕድሜ የገፉት እስረኞች መቼም ደርግ ምርመራ ክፍል መተጣጠብና መላጨት የሚባል ነገር የማይታለም በመሆኑ ፊታቸው በጢም ተሸፍኗል። ብዙ ጊዜ እሰማ የነበረው ማታ የሚገደሉ እስረኞች ቀን ተጠርተው እዚህ ትንሽ እስር ክፍል ውስጥ ተጠራቅመው እንደሚቆዩ ስለነበር ከጓደኛዬ ጋር እነዚህ ሰዎች ሊገሉን ይሆን ብለን ተወያየን። እዚያው እስር ክፍል ስንጠብቅ ውለን ለምርመራ ሳንጠራ 12 ሰዓት ስላለፈ ከዚያ ድረስ አምጥተውን ቃላችንን ካልተቀበሉን በቃ ለግድያ ነው ያመጡን ብለን ለመደም ወደ 12 ሰዓት ተኩል ገደማ ሲሆን ተረኛው ያምሳለቃ የእስር ክፍሏን በር ከፍቶ የቤት አላፊ ብሎ ሲጠራ አንዱ ከመካከላችን በድግ ብሎ ተከትሎ ሲወጣ በሩ ወዲያው ተዘጋ። ለነገሩ እንግዳ ስለነበርኩ ቀስ ብዬ አንዱን እስረኛ ለምንድን ነው የቤት አላፊው የተጠራው ብዬ ስጠይቀው ራስ ሊያመጡ ነው ብሎ አረጋጋኝ። ከጥቂት ደቂቃዎች በኋላ የቤት አላፊዎቹ ወደ እስር ግቢው ተመልሰው ሲመጡ አንዱ እስረኛ በእስር ክፍሉ በር ትንሽ ተጋፋጭ ቀዳዳ ቢጤ ተመልክቶ ዝልዝል ጥብሳችን መጣ ሲል ሰማሁት። ዝልዝል ጥብስ ከበላው ከአመት በላይ ስለሆነኝ ጮማ የበዛበት ትኩስ ዝልዝል ጥብስ ከላዩ ላይ የቀለጠው ስቡ እየተንጠባጠበ ሲቀር ታየኝና አፌን ምራቅ ሞላውና ለካስ ምንጊዜም ቢሆን ቤተ መንግስት መታሰር ወታደር ካምፑስ ከመታሰር የተሻለ መሆኑ አይቀርም ብዬ አሳሪዎችን አዘኳቸውና ብድግ ብዬ በዚያችው መመልከቻ ቀዳዳ ወደ ውጭ ስመለከት ከሶስቱም ክፍል የተጠሩት የቤት ኃላፊዎች ምግቡን ለሌሎች እስረኞች ተከፋፍለው ከመምጣታቸው በፊት መረጥ መረጥ እያደረጉ ሲጎርሱ ሳያቸው በቃ ጮማ ጮማውን መርጠው ለእኛ ቡፋያውን ሊያስቀሩልን ነው ብዬ ትንሽ ተናደድ። በሩ ሲከፈት የእኛ እስር ክፍል ኃላፊ በእጁ ትልቅ አሮጌ የዛገና አፉ አካባቢ የተሸራረፈ ሳፋ ከሰዎች ፊት በተረፈ የምግብ ፍርፋሪ የተሞላ በውስጡ አፍ ወይም እጅ የተጠረገበት ወረቀት የብርቱካን ልጣጭ የተጋጠ አጥንትና የሲጋራ ቁራጭ ሳይቀር ያለው ይዞ ገባ። ከዚያ ሳፋውን መሬት ቁጭ አደረገና በእጁ አፈስ አፈስ እያደረገ ለእያንዳንዱ እስረኛ ማደል ጀመረ። እስረኛው ምንም የሚበላበት ሳህን ወይም ሌላ ዕቃ ስለሌለው ትንሽ የተሰጠውና እጁ የሚችልለት የመሰለው እጁን እየዘረጋ ሲቀበል፣ አንዳንዶቹ ደግሞ ልክ እንደሚመጠወት የቆሎ ተማሪ የጋቢያቸውን ጫፍ ዘርጋ እያደረጉ በጋቢያቸው ተቀበሉ። እኔ ጋር ደርሶ አፈስ አርጎ ያን ሲለኝ አልፈልግም አልኩት። ሳቃለና ምን ነው ዝልዝል ጥብስ አትወድም እንዴ? ግድ የለህም ትንሽ ስትቆይ ትለምደዋለህ ብሎኝ እንደዚያ ባፌ ምራቅ እስኪሞላ ድረስ የጓጓሁለትን ዝልዝል ጥብስ የማግኘት ተስፋዬን አጨልሞት ሄደ። ለካስ ይመጣል ብዬ በጉጉት ስጠብቀው የነበረው ዝልዝል ጥብስ ለዚያ ከወታደሮች ምግብ ቤት ለሚመጣ ትርፍራፊ ምግብ እስረኛ ያወጣለት ኑሯል። ግን ከዚያ አጋጣሚ በኋላ ስለ ሰዎች ባህሪ በጣም ያስደነቀኝ ነገር ቢኖር እዚያ እሞት አፋፍ ላይ ተሆኖ እንኳ ያቺውን ስልጣን ሆናና የመጣችውን ፍርፋሪ ገንዘብ ሆነችና የቤት ኃላፊዎችን ከአቅማቸው ባለስልጣኖች ሆኑና ከተገኘችው ፍርፋሪ ላይ ለእስረኛው ሳያዳረሱ በፊት ሻል ሻል ያለውን ፍርፋሪ ቀድመው መርጠው ከጎራረሱ በኋላ የተረፈውን ማምጣታቸው ነበር። ታሪኩን ስጠይቅ እንደሰማሁት የደርግ ምርመራ ክፍል የተቋቋመው አንዳንድ ከባድ እስረኞችን ለመመርመር ሲሆን እስረኞችን ምርመራቸው እስኪጠናቀቅ ማቆያ ክፍል እንጂ የእስር ክፍል ስላልሆነ የእስረኛ ቤተሰቦች ምግብ ማቅረብ አይፈቀድላቸውም ነበር። ይሁንና ተመርማሪው እየበዛና መርማሪዎች የስራ ውጥረት እየበዛባቸው ሲሄድ የእስረኞች በደርግ ምርመራ ክፍል ቆይታ እስከ አንድ ሳምንትና ብሎም እስከ ወር ድረስ መራዘም ስላመጣ ብዙዎች በረሃብ መንገላታት ጀመሩ። አንዳንድ የእስር ክፍሉ ጠባቂ ዘበኞች እስረኞች በረሃብ መጎዳታቸውን ቢያሳስቡም ለጸረ አብዮተኞች ማዘን አይገባም ተብለው ራሳቸውን ጥርስ ውስጥ መግባት ስለጀመሩ ፈርተው ይተዋሉ። ግን አንድ የአምሳ አለቃ ሽንጡን ገትሮ አስፈላጊ ከሆነ ላጠፉት ጥፋት ያው የሚፈረድባቸው ቅጣት ይቀበላሉ እንጂ ለምን በረሃብ እንገድላቸዋለን? ባይሆን የቤተሰብ ስንቅ ለማቅረብ እደርግ ጽሕፈት ቤት ድረስ መምጣት ከጸጥታው አንጻር ያሰጋል ቢባል እንኳ እዚሁ ግቢ ውስጥ ዘቦች ከበሉ በኋላ የሚተርፋውን የሚደፋውን ምግብ እንስጣቸው ብሎ ተከራክሮ እንደሆነ ይኸውን ምግብ የተገኘው ሰማው። አንዳንድ ቀና ሰው መቼም አይጠፋም አይደል? ሌሊቱን እንቅልፍ ባይኔ ሳይዞር የዘቦች ኮቴ ሳዳምጥ አደርኩና ሊነጋጋ ሲል ትንሽ እንቅልፍ ወሰደኝ። ጠዋት ቁርስ የሚባል ነገር የለም። ምናልባት ወጥተደውቹ ፈቁፋቸው ምንም አይተፋቸው ይሆናል። ለምሳሌ አካባቢ አንድ መርማሪ መስዋዕቃ መጣና እኔንና ጓደኛዬን ካለንበት ተስር ክፍል ወደ ውጭ ጠርቶ መምጣታችሁ ለሻለቃ ብርሃኑ ተነግሯቸዋል። ግን ስላልተመቻቸው ነውና ሲመቻቸው ያነጋግራቸዋል አለንና ይችኑ ሊነግረን ኑሮ ውጭ ድረስ ያስወጣል። ሲጨርስ ወደ ክፍላችን ተመለሰ። አንድ ነገር ግርም አለኝ። ባነጋገረን የመቷለቃና በሻለቃ ብርሃኑ መካከል ያለው የአገልግሎት ልዩነት የሁለት ዓመት ብቻ ሲሆን ይህን የመቷለቃ ታውቀው ደግሞ ብርሃኑን አንቱ አይለውም ነበር። በእርግጥ ብርሃኑ የሻለቃነት ማዕረጉን ያገኘው ለአብዮቱ ባበረከተው ከፍተኛ አስተዋጽኦ ምክንያት ተብሎ የሹመት ዘመኑን ሳይጠብቅ ጓደኞቹ ገና ሻምበል ሆነው ነበር። ወዲያውኑ አንድ ከሱ ጋር አብሮ ይሰራ የነበረና በኋላ ግን ጸረ አብዮተኛ ነው ተብሎ አብሮኝ በተደረ ፖሊስ ከስር ቤት ያለ የመቶ አለቃ የሥራ ባልደረባዬ የነበረ የነገረኝ ነገር ትዝ አለኝ። ሻለቃ ብርሃኑ በደርግ አካባቢ በተለይም በሻለቃ መንግስቱ በጣም እየተወደደ እንደመጣና እንኳን የበታቹ የነበሩትና አለቆቹ የነበሩት ሁሉ እንደሚፈሩትና ከቅርብ በሥራ ላይ እንደሚያውቀውም የሚያውቃቸውን ሰዎች ከማያውቃቸው ሰዎች በላይ ለማጥፋት የሚፈልግ መሆኑን የነገረኝ ትዝ አለኝና የዚህ የመቶ አለቃ ብርሃኑን አንቱ ማለት ከዚሁ ፍርሃት ጋር የተያያዘ እንደነበር ገባኝ። ከእኔም ጋር ምንም እንኳ አንድ ላይ ባንሰራም በረፍት ጊዜያችን ብዙ ጊዜ እንገናኝ፣ እንቀራረብና እንቀላለድ ስለነበር ለራሴም ፈራሁት። ግን የገረመኝ ነገር ስለ ብርሃኑ ከታሰብኩ በኋላ የምሰማውና በጓደኝነታችን የማውቀው ብርሃኑ ፍጹም የተለያዩ ሁለት ሰዎች ሆነው ነበር ያገኘሁት። አንዳንድ ስለሱ የሰማኋቸው ነገሮች የሚያሳስቡ ነበሩ። ከነዚህ መካከል የማረሳው በአንዱ የመቶ አለቃ ጓደኛችን ላይ የደረሰው ነበር። በ1969 ዓመተ ምህረት አጋማሽ አካባቢ ደርግ በየአካባቢው በተነሳበት ጦርነት ምክንያት ከፍተኛ የመኮንኖች እጥረት ስላጋጠመው በወቅቱ በየኮሌጆቹ በትምህርት ላይ የነበሩትን መኮንኖች በሙሉ የአራተኛ ዓመት ተማሪ ሆነው የምረቃ ጊዜያቸው ከተቃረበውና ሕክምና ከሚያጠኑት በስተቀር ሌሎቹ ትምህርታቸው አቋርጠው ወደ ክፍላቸው እንዲመለሱ፣ አንዳንዶችም ወደ ታጠቅ ጦር ሰፈር ገብተው የጦር ልምምድ እንዲያደርጉና ለዘመቻ እንዲዘጋጁ አድርጎ ነበር። በዚህ ወቅት ሻለቃ ብርሃኑ የደርግ የምርመራ ክፍል ሹም እንደሆነ አንድ ቀን አንዳንድ ጓደኞቹን ለማግኘት ወደ ፖሊስ ጠቅላይ መምሪያ ብቅ ሲል አንድ የሕክምና ትምህርት ያጠና የነበረ የመቶ አለቃ ጓደኛችንን በዕለቱ ትምህርት ስላልነበረው እንደዚሁ አንዳንድ ጉዳይ ለማስፈጸም እዚያው ፖሊስ ጠቅላይ መምሪያ መጥቶ ስለነበር ይገናኛሉ። ሰላምታ ከተለዋወጡ በኋላ ብርሃኑ ድንገት ቆጣ ብሎ አንተ ወደ ክፍልህ አልተመለስክም እንዴ? አሁንም ዩኒቨርሲቲ ነህ ብሎ ይጠይቀዋል። መኮንኑም በቀልድና በጨዋታ መልክ ሌሎቹ ብዙ ጭንቅላት የማይጠይቀውን ትምህርት የሚማሩት ናቸው እንጂ የሚመለሱት እኛ የሕክምና ተማሪዎች እኮ በጣም እንፈለጋለን ብሎ ይመልስለታል። ይህ አነጋገር በትምህርቱ እምብዛም የነበረውን ሻለቃ ብርሃኑን በጣም ያስቆጣውና ፎክሮ ይሄዳል። የመቶ አለቃው ጓደኛችን ነገሩ ሁሉ በዚህ ያበቃ መስሎት ወደ ትምህርቱ ሲመለስ ሻለቃ ብርሃኑ ከደርግ ምርመራ ክፍል በተላኩ መርማሪዎች ከትምህርት ገበታው ላይ ተወስዶ የት እንደደረሰ ሳይታወቅ ቀርቷል። እናም ይሄ ታሪክ ትዝ ስላለኝ ሻለቃ ብርሃኑ ሊያነጋግረን የፈለገው ለደህና እንዳልሆነ ገባኝና ተስፋ ቆረጥ። በሁለተኛው ቀንም እንደዚሁ ካሁን አሁን እንጠራለን ብለን ስንጠባበቅ ከምትጠራ ቀኑ አለፈ። ያው እንደተለመደው ዝልዝል ጥብስ ይመጣል። ግን አልበላም ብዬ ሁለት ቀን ስለሞላኝ ረሃቡም እያዳከመኝ ቢሄድም አንዳንድ ነገር ስለ ሰዎች ባህሪ እያሰብ ነበር። ሻለቃ ብርሃኑ የሐረር ልጅ ስለሆነ በጣም ተጫዋችና ከሰው ጋር የመግባባት ችሎታ የነበረው ሰው ነበር። እንዲያውም በጣም ተወዳጅ ስለነበረ ጓደኞቹ በሙሉ አንቺ ብለው ነበር እንጂ አንተ እንኳን ብለው አይጠሩትም ነበር። ከኔ ጋር በመጀመሪያ የተዋወቅነው በእጩ መኮንንነት አባዲና ፖሊስ ኮሌጅ በነበርንበት ዘመን ሲሆን እሱ 9ኛ ኮርስ እኔ ደግሞ 10ኛ ኮርስ ስለነበር በኮሌጅ ውስጥ አብረን ለሁለት ዓመት ቆይተናል። ብራኑ እጮ መኮንን ሆኖ የአንደኛ አመት ተማሪ በነበረበት ዘመን ምንም እንኳን ወደ ሁለተኛ አመት ቢዘዋወር አንዳንድ ኮርሶችን አላለፈ ስለነበር እኛ የአንደኛ አመት ተማሪዎች ሆነን እሱ ግን ሁለተኛ አመት ተማሪ ሆኖ ያላለፈባቸውን ትምህርቶች ሁሉ ተመልሶ ከኛ ጋር አንድ ላይ ይወስድ ነበር። ከብራኑ ጋር በትምህርት ዓለም ከምንተዋወቀው ሌላ ግንኙነታችንን ይበልጥ ያቀራረበው ደግሞ አረብ ከተማ ነዋሪ የነበሩትን ወላጆቹን በቅርብ ማወቂ ነበር። ብራኑ ከአስመራ ተዘዋውሮ አዲስ አበባ ከመጣ በኋላ አምስተኛ ፖሊስ ጣቢያ ተመድቦ በነበረበት ጊዜ በአብዛኛው ከስራ ውጭ ያለውን ጊዜውን የሚያሳልፈው ፖሊስ መኮንኖች ክበብ ሲሆን፣ የኔ ቤት ደግሞ ለፖሊስ ክበብ ቅርብ ስለነበር ወደ ክበብ ሲሄድም ሆነ ሲመለስ ለእኔም ለባለቤቴም ወዳጅ ስለነበረ ጎራ ብሎ ተጫውተንና ተሳስቀን ነበር የምንለያየው። በተለይም የነዳጅ እጥረት በነበረበትና ነዳጅ በራሽን ይታደል በነበረበት ዘመን እኔ የምሰራበት መስሪያ ቤት ከእንደዚህ አይነቱ ማዕቀፍ ነፃ ስለነበረ ነዳጅ በቸገረው ቁጥር መስሪያ ቤቴ ድረስ መጥቶ ለእኔ ከተፈቀደው ነዳጅ ላይ ቀፍቶ የሚሄድ የቅርብ ወዳጄ የሚመስለኝ ሰው ነበር። በዚህ መካከል ለፖለቲካ ትምህርት ተብሎ ተመርቶ ወደ ሶቪየት ህብረት ሲሄድ እኔም ታሰርኩ። በኋላ ከሶቪየት ህብረት ተመልሶ ደርግ ምርመራ ክፍል ተመድቦ መስራት ከጀመረ ወዲህ ግን በተለይ ከተመረመሩ እስረኞችና ከሚያውቁትና አብረው ሲሰሩ ከነበሩና በኋላም ከታሰሩ ሰዎች የምሰማው ነገር ሁሉ ባህሪው የቱን ያህል ወደ አውሬነት እንደተለወጠ ነበር የሚያሳየው። ስለዚህ ሻለቃ ብርሃኑ ያነጋግራችኋል የተባለው ነገር በጣም አሳሰበኝ። የማይደርስ የለ ከወታደር ፖሊስ እስር ቤት በመጣን ሁለተኛው ቀን አባዲና ፖሊስ ኮሌጅ አንድ ዓመት ከኔ በኋላ የነበረ የመቶ አለቃ እዚያው ደርግ ምርመራ ክፍል ተመድቦ የሚሰራ መጣና እኔንና ጓደኛዬን ጠርቶን ከእስር ክፍል ስንወጣ ሻለቃ ብርሃኑ ሊያነጋግሯችሁ ይፈልጋሉና ቶሎ በሉ ብሎ እያጣደፈ በሁለት ወታደሮች አጃቢነት ወደ ሻለቃ ቢሮ ወሰደን። ከእስር ክፍሉ እስከ ምርመራ ክፍሉ ድረስ ቢያንስ የአንድ የሁለት መቶ ሜትር ያህል ርቀት ቢኖርም ያ ለምርመራ የጠራን መኮንን እኛን ቢያነጋግር ጸረ አብዮተኛ ተብሎ እንዳይሰየም ፈርቶ መሰለኝ ምንም እንኳ አብረን አንድ ኮሌጅ ውስጥ ሁለት ዓመት የነበርንና ከተመረቅን በኋላ አልፎ አልፎም በስራ እንገናኝ የነበር ብንሆንም እንኳ ያነጋግረንና ሰላምታ እንኳ ሳይሰጠን ልክ እንደማያውቀን ሰው አንዲት ቃል ሳንለዋወጥ ምርመራ ክፍሉ ደረስ። በአንድ በኩል ሁኔታው ብርሃኑን ወይ ፍርሃቱን የቱን ያህል እንደሚፈራ አሳየኝና አዘንኩለት። በሌላ በኩል ደግሞ ምን እንደተወሰነብኝ ቢያውቅና መቼም ካሁን በኋላ ዘመድ አይሆንኝም ብሎ ቢያምን ነው ሰላምታ እንኳ ሊሰጠን ያልፈለገው ብዬ ስለ ራሳችን ሁኔታ አዘንኩ። ምርመራ ክፍሉ ስንደርስ ኮሪደሩ ላይ ትቶን የሻለቃ ብርሃኑን ቢሮ በር በፍርሃት አንኳኩቶ ገባና ወዲያው ተመልሶ ወጥቶ በመጀመሪያ ጓደኛዬ ግባ ብሎ ወደ ብርሃኑ ቢሮ አስገብቶት እሱም ተከትሎ ገባ። ከጥቂት ደቂቃዎች በኋላ ጓደኛዬና መርማሪው የመቶ አለቃ ወጡና ተከታትለው ወደ ሌላ ቢሮ ሲሄዱ እኔ እዚያው ኮሪደር ላይ እንድቆይ ለአጃቢ ወታደር ነገረው። ከጥቂት ደቂቃዎች በኋላ አንድ ሌላ መርማሪ፣ ይሄኛው ደግሞ የሻለቃ ብርሃኑ ኮርስ ሲሆን ግን እንደ ብርሃኑ በደርግ አካባቢ ተወዳጅነትን አግኝቶ የተፋጠነ የሹመት እድገት ያገኘ ሳይሆን ያንኑ የተለመደ የሹመት ጊዜውን ጠብቆ እየተጓዘ ገና ሻምበል የነበረ አንዱ ቢሮ ብቅ አለና ወደ ብርሃኑ ቢሮ ሲሄድ ኮሪደሩ ላይ አየኝና ባይኑ አጠገቤ ቆሞ የነበረውን ዘብ እየጠበቀ እጥር ያለች የፍራት አይነት ሰላምታ አንገቱን ዘንበል በማድረግ ሰጠኝ። በጣም እንቀራረብ የነበርንና ከአንደኛ ደረጃ ትምህርት ቤት ጀምሮ የምንተዋወቅ ስለነበር ሌላ ጊዜ ቢሆን እንዴት ሰላምታ እንደምንለዋወቅ ትዝ አለኝና የነበርንበት ሁለት የተለያየ ጎራ እንዴት እንዳጨካከነን ተረዳሁ። መርማሪው ሻምበል ሻለቃ ብርሃኑ ቢሮ ከገባ ከጥቂት ደቂቃዎች በኋላ በሩ ተከፈተና ወጣ ብሎ እንድገባ አዘዘኝ። ገባሁ። የሻለቃ ብርሃኑ ቢሮ ሰፊ ነው። ፊት ለፊት ትልቅ ወንበር ላይ ተቀምጦ ወንበሩን ግራና ቀኝ እያሽከረከረ ምንም ሳያናግረኝ ትኩር ብሎ ሲያይ ለትንሽ ጊዜ ቆየና ከፊቱ የነበረውን የምርመራ መዝገብ ብድግ አድርጎ ወደ ጠረጴዛው ጥግ በንዴት ወረወረና በቁጣ በዚያ በኢዲዩ ለሚመራ የመርመራ ቡድን የፈጸመውን ቃል ተመልክቻለሁ። አንዱም የፈጸመው ቃል ትክክለኛና እውነት አይደለም። ድሮስ ያፓና ኢዲዩ አይደላችሁ በተደጋጋፋችሁ የትቀራል። ህዝብ ደህንነት ውስጥ ያለው የያፓ ቡድን ማንቀሳቀስ የነበርከው አንተ እንደነበርክ በደም ደርሰንበታልና ይህንን የፈጸመውን ቃል ብታስተካክል ይሻልሃል አለኝ። እኔም ይህንን ጊዜ አነሳውን ሹም መጋፋት ፈርቼ በአክብሮት በፊት ከሰጠሁት ቃል ሌላ ምንም የምጨምረው የለኝም ብለው ወደዚያ ሻምበል ዘወራልና ለደህና መርማሪ ሰጥተህ የሚያውቀውን ሁሉ አናዘህ አቅርብልኝ ብሎት ወደ እኔ ተመልክቶ ቆጣ ባለ ድምፅ ውጣ ካንተ ጋር ጨርሻለሁ አለኝና ከሻምበሉ ጋር ተከታትለን ወጣን። ሁለት ነገሮች አሳሰቡኝ። በምርመራው አካባቢ ባለው አነጋገር ለደህና መርማሪ ስጥልኝ ማለት በደንብ ለሚገርፍ ለሚያስተቃይና ርኅራሄ ለሌለው መርማሪ ስጠው ማለት መሆን ስለማውቅ የሚጠብቀኝ ስቃይ ታየኝ። በሌላ በኩል ደግሞ ከአሁን በፊት የእኛን ምርመራ እንዲያጣራ ተቋቁሞ የነበረው ቡድን መሪ ሌተና ኮሎኔል በብርሃኑ ኢዲዩ ሲባል መስማቴ ኮሎኔሉ ችግር ውስጥ መግባቱንና ብርሃኑ ደግሞ በስልት ዘመን የሚበልጠውን ከፍተኛ መኮንን እንደዚህ መዝለፍ መቻሉ ስልጣኑ የቱን ያህል እንደመጠቀ አሳየኝና ከአሁን በፊት ስለ ብርሃኑ የሰማሁትን ሁሉ አጠናከረልኝ። ከብርሃኑ ቢሮ እንደወጣው ከሻምበሉ ጋር ተከታትለን ወደ ቢሮው ስንሄድ ብቻችንን ስለነበር ሁኔታው አስፈርቶት ነው መሰለኝ ቀስ ብሎ ምናልባት የምታውቀውን በሙሉ ብትናገር ከምትሰቃይ ብሎኝ ተከታትለን ወደ ቢሮው ከሄድን በኋላ እኔን ኮሪደሩ ላይ ቆይ ብሎኝ ወደ ቢሮው ገባ። ከጥቂት ደቂቃዎች በኋላ አንድ ነፍሰ በላ መርማሪ ከሻምበሉ ቢሮ ወጣና አንቺ ደሞ የኢህአፓ አባላት የነበሩት ሁሉ በደርግ መርማሪዎች አካባቢ የሚጠሩበት ስም ሲሆን ዴሞክራሲያ ከሚለው የኢህአፓ ልሳን የተወሰደ ነበር አንቺ ነሽ አሉ የህዝብ ደህንነት የኢህአፓ ተጠሪ ብሎ እንድከተለው አዘዘኝና ከኮሪደሩ መጨረሻ ወዳለው የምርመራ ክፍል ወሰደኝና በሩ ላይ ከመድረሳችን በፊት በቁጣ እዚህ ቆይ ብሎኝ ወደ ውስጥ ገባ። በሩ ሲከፈት ከኔ በፊት የገባው ጓደኛዬ ሲደበደብና ሲያቃስት እሰማው ነበር። መርማሬ አንድ ቆሽሽ ያለ ጥቁር እራፊ ጨርቅ አመጣና ባይኔ ልክ እንዲሆን አጠፍ አድርጎ አይኔ እስኪያመኝ ድረስ ግጥም አድርጎ አጥብቆ አሰረኝና ተራህ እስኪደርስ ከዚህ እንዳትነቃነቅ ብሎ አስጠንቅቆኝ ትቶኝ ሄደ። ኮሪደሩ ላይ ቆሜ ተራዬን ስጠብቅ ያሳለፍኩት ጊዜ ምን ያህል እንደሆነ በውል ባላውቅም በሕይወቴ አንድ ነገር ለመጠበቅ ረጅም ጊዜ ያሳለፍኩበት ጊዜ መስሎ ነው የታየኝ። የመርማሪዎቹ ዛቻ፣ ቁጣና አልፎ አልፎም ቀልድ እንደዚሁም የጓደኛዬ የታፈነ የጣር ድምፅ ይሰማኛል። በዚያ ላይ ደግሞ ምግብ ከበላሁ ሁለት ቀን ስለሆነኝ አቅም ሁሉ አንሶኛል። እዚያው ስጠብቅ ያጋጠመኝ ሁኔታ ደግሞ በሕይወቴ የማልረሳው ነገር ነው። አይኔን ተሸፍኜ ከአሁን አሁን የጓደኛዬን ተራ አልፎ እኔ እሰራ ይሆናል ብዬ ሰውነቴን አዝናንቼ እንደቆም ምንም ድምፅ በአካባቢ ሳልሰማ ድንገት አንድ እጅ ተሰንዝሮ መጥቶ ሆዴን በቦክስ ሲመታኝ ልክ ጨጓራዬ ከሆዴ ዘሎ የወጣ መሰለኝ። ምግብ ባፌ ከዞረ ሁለት ቀን በመሆኑ ሆዴ ውስጥ ምንም ምግብ ያለመኖሩ ነው እንጂ እንደ ቦክሱ ኃይል ተፈትልኮ ይወጣ ነበር። ሰው ሊመታህ መሆኑን ስታውቅ ሰውነትህን ጠንከር አድርገህ ስለምትጠባበቅ ዱላውን መቋቋም ይቻላል። በእንደዚህ ባልተጠነቀቅኩበት ጊዜ የሚደርስ ዱላ ግን በጣም ነው የሚጎዳው። የመታኝ ሰው እንዴት አድርጎ ኮቴውን አጥፍቶ እንደመታ ገረመኝ። በጣም ያናደደኝ ግን ልክ ከመታኝ በኋላ ሆዴን ይዤ ስትሰቃይ ሁኔታዬን አይቶ ከት ብሎ የሳቀው አሳፋቅ ነው። አሁን ለስንት ድብደባ ተራ የምጠብቀውን ሰው በቦክስ የምን ማሟሟቂያ ነው? ከዚያ በኋላ ግን ለስንት ደቂቃ እዚያ ስቆም ከአሁን አሁን አንዱ ደግሞ ሳልሰማው ባጠገቤ ሲያልፍ ሆዴን በቦክስ ይለኛል ብዬ ሆዴን እንዳጠነከር እስኪደክመኝ ድረስ ስጠብቅ ለሁለተኛ ጊዜ ያው የበፊቱ ሰው ይሁን ሌላ አላውቅም ድምፁን እንዳጠፋ ድንገት መጥቶ ያልተጠነቀቅኩበት ፊቴ ላይ በጥፊ አጭቦኝ ሲስቅ እኔም መሳለዴ ገርሞኝ ሳ በልጅነት ፊታችንን ተሸፍነን ያዕቆብ እያል የምንጫወተውን ጨዋታ አስታወሰኝ። ከዚያ ሁሉ ማማማቂያ በኋላ ተራዬ ደረሰና በመሪ ምርመራ ክፍል ገባው። ጓደኛዬ እያቃሰተ ከምርመራ ክፍሉ ሲወጣና ምርማሪዎቹ ቶሎ ቶሎ እንዲወጣ ሲያዋክቡት ይሰማኛል። ምርመራ ክፍሉ እንደገባው አፌን እንድከፍት ተነገረኝና አንድ እንደ ረግቢ ኳስ ሞላላ የሆነ ቅርጽ ያለውና ግራና ቀኝ ቃጫ መሰል ማሰሪያ ያለው የጨርቅ ኳስ አፌ ውስጥ መርማሪው ጨመረና ማሰሪያውን ማጅራቴ ላይ አጠረው። ኳሱ መቼም በማን አፍ ልክ እንደተሰራ እግዚአብሔር ይወቀው፣ መርማሪው በግድ ነው አፌን ፈልቅቆና ገፍቶ መንገጭን ላይን ሁሉ አላቅፎ የገባው። ይህ ብቻ አይደለም፣ ስንት ሰው አፍ ውስጥ እንደገባስ ማን ያውቃል? በዚያ ላይ ደግሞ እርጥብ ነው። እርግጠኛ ነኝ የረጠበው በደምና በምራቅ ነው። ሌላማ በምን ሊረጥ ኑሯል? ዘመኑ ደግ ዘመን ሆነና አጅሬ ኤድስ የሌለበት መሆኑ ነው እንጂ ከአንዱ የደም አፍ ወጥቶ ሌላው ውስጥ ሲገባ ስንት ሰው በተቀሰፈ ነበር። ቢቀሰፍስ ደርግ ለጠራሪዎተኛ ይሳሳ ነው? እንዲያውም መሰቃየቱ አግባብ ነው ነበር የሚለው። ከዚያ መሬት ላይ እንድቀመጥ ታዘዝኩኝና ቁጭ ስል መርማሪው ሁለት እጆቼን አንድ ላይ አሰረና ሁለቱ ጉልበቶቼ በታሰሩት እጆቼ መካከል እንዲያልፉ እያደረጋቸውና ፍርምት ብዬ ቁጫል። ከዚያ አንድ ወፈር ያለ የእንጨት ዱላ ነገር አመጣና ፍርምት ባሉት ጉልበቶቼ ስር በአንድ በኩል አስገብቶ በሌላ በኩል ጫፉን ብቅ አደረገና በጨዋታ መልክ ጓደኛውን ጎበዝ እንረዳዳ ሲለው መጣና የእንጨቱን አንድ ጫፍ ሲይዝለት ሌላው ደግሞ ሌላውን ጫፍ ያዘና ብድግ ሲያደርጉኝ የሰውነቴ ክብደት ወደ ታች ሲሄድ እግሬና የታሰረው እጄ ወደ ላይ ተጋልጠው ቁጭ አሉ። ከዚያ በደንብ የውስጥ እግሬን ማግኘት እንዲችሉ ሁለቱን የእግሬን አውራ ጣቶች በሲባጎ አሰሩና አንድ ከመሬት ከፍ ያለ ነገር ላይ አንጠለጠሉኝ። ከዚያ በኋላማ ምን ይወራል? ጠቅላላ ፕሮግራማችን በዚሁ ይጠቃልላል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።